ስጋታችሁ የከፋ አዝማሚያ ሊፈጠር የሚችልበት አፋፍ ላይ አገሪቱ መዳረሷን ነው። ምስቅልቅል ያሉ ወደ ትርምስ ሊያመሩ ይችሉ ይሆናል ብለው ያሳደሩ ሁኔታዎች በተደጋጋሚ ታልፈዋልና ይሄን የሚታለፍ ይሆነው የሚል ተስፋ ማሳደሩን ባንድ ልብዛችሁ፣ ነገር ግን ወደዛ ወደ ከፋ አዝማሚያ እንዳያመራ ሊደረጉ የሚችሉ ነገሮች ላይ ትኩረት አድርጋችሁ የተወሰኑ ሐሳቦችን ደግሞ ፈንጠቅና አድርጉ። ዲያቆን ዳንኤል ወደ አንተ ነው የምመጣው። የዛሬ አመት ልክ በዚህ ሰዓት በኦሮሚያና በጎንደር የህዝባዊ እንቅስቃሴ ይበረታበት አሁንም እናየውን አይነት ለውግም መሰረት ያደረጉ አንዱ በሌላው ላይ ያልተፈለገ ሁኔታ ውስጥ ይገባል፣ በቁጣ ይነሳል የሚል ስጋት አሳድሮ የነበረበት ሁኔታ ታልፎ ነበር። ይሁንና የታለፈበት መንገድ ግን የተወሰዱ እርምጃዎች ምናልባትም ለሌላ ዙር የከፋ ሁኔታ እንዳይፈጥሩ ስጋት አሳድሮ ሄደዋልና ያ እንዳይደገም በህብረተሰቡ ዘንድም እርስ በርስ በሚደረጉ ሁኔታዎችም ከየትኛውም ብሔር ይወለድ ከየትኛውም ቤተሰብ ይምጣ አንዱ ሌላውን አብሮ ተዋልዶ የኖሩ ህዝቦች እንዴት ነው መቀጠል የሚችሉት? ፖለቲካዊ ሁኔታዎች የህይወትን መሰረት መለወጥ እንዳይችሉ ምንድነው አንድ ዜጋ ማሰብ ያለበት?
ቀደም እንዳነሳኸው ይሄም አሁን ያለው ሁኔታ ሊታለፍ ይችላል። ግን በአንድ በሰለጠነ ህዝብ ምን ባልሰለጠነ ህዝብ መካከል ከሚታየው ልዩነት አንዱ አንድ የሰለጠነ ህዝብ ከማንኛውም ትንሽ ችግሮች ተምሮ ያ ችግር ዳግም እንዳይደገም መፍትሄ ያበጃል። ያ ነው የስልጣኔ ትልቁ ማሳያ። ያልሰለጠነ ህዝብ ሲሆን የሚያጋጥመው ሁልጊዜ ያንን ችግር ለ20 ለ30 ጊዜ ሲደግሙ፣ ለምሳሌ የኢትዮጵያን ጥንታዊ ጽሁፎች ጀምሮ ከአክሱም ዘመን ጀምሮ የተጻፉ ስንመለከት አገሪቱ በየተወሰነ አመት እየደጋገመ የሚመጣ ድርቅ እናገኛለን፣ ረሃብ እናገኛለን። ይሄ ረሃብ በየዜና መዋሉ፣ በየገድላቱ፣ በየታሪከ ነገስቱ ተጽፎ በተለያየ መንገድ ታልፏል። ግን አሁንም በቅርቡ ዘመን እንግዲህ ባለፉት አመታት እንደዚሁ ወደ 8 ሚሊዮን ህዝብን ለአደጋ ያጋለጠ ምክንያቱ የአየር መዛባት ምን በለው ተከስቶ እንግዲህ በኢትዮጵያ ታሪክ ዶክመንት መመዝገብ ከጀመረበት ጊዜ ጀምሮ እንኳን 12ኛው መቶ ክፍለ ዘመን ተመሳሳይ ድርቅ ተከስቶ እንደነበረ የሚያሳይ መዛግብት ባለፉት 800 ዓመታት በየ20 በየ50 መቶ አገሪቱ እየመታት ይሄ ድርቅ ነው። ለምንድን ነው ሲባል ከም ጭራሽ ድርቁን ወይም ረሃቡን ወይም ቸነፈሩን ተመልክቶ መፍትሄን የዘየደ ሲያልፍ በቃ አለፈ ይባላል። ግን ዝም ብሎ አያልፍም። ብዙ ቤተሰቦችን በትኖ ብዙ ሰዎችን ገሎ ብዙ ሀገር አፍርሶ ነው። ኢትዮጵያ ውስጥ የጠፉ ከተሞች አሉ፣ የጠፉ ማህበረሰቦች አሉ፣ የጠፉ ስልጣኔዎች፣ እነዛን አጥፍቶ ነው ያለው። እና ዓለምም ሊያልፍ ይችላል። ብዙ አልፏል። እዚህ ሀገር እችም ሀገሪቱ አጠፋም ጠቅልላ ጠፋ አልተፈረደባት። ግን ብዙ ነገር እያጠፋ ብዙ ነገር ልንሰራበት የሚችለውን ነገር እያጠፋችው ነው የመጣችው። እና እኔ ይሄ ነገር እስከ መጨረሻው የትናንቱን እያለፍን እየረሳን የምንቀጥል ከሆነ አንድ ቀን ይሄ ትናንትና የምንረሳበት አቅም ይጠፋና ጥቅሎ ይዞን እንዳይሄድ በጣም ሰጋዋለሁ። እና እኔ አሁን ለኢትዮጵያ አንድ ወጥ መፍትሄ ብቻውን ለዚህ ሁሉ ውስብስብ ችግር አንድ አይነት መፍትሄ ይፈቷል ብያለሁ። ሁለገብ መፍትሄ የሃይማኖት ሰዎች፣ አሁንም የአገር ሽማግሌዎች፣ የተማሩ የአገሪቱ ሰዎች፣ የየባህላዊ መሪዎቹ፣ የየጎሳዎቹ መሪዎች፣ የፖለቲካ ሊቃን፣ ሌሎች ጉዳዩ ይመለከተኝ ሁሉም ለመፍትሄው መሯሯጥ መቻል አለባቸው። በቃ ይሄ ብዙ ጊዜ የሆነውን አካል ለማውረድ እና የሆነውን አካል ለማውጣት ከመጣር ሁላችንም ብንወርድ አሁን በትልቅ መፍትሄ የሚለው ሁሉም ሰው ወርዶ እውነቱን ለመቀበል እና ወርደን መወያየት፣ ወርደን መነጋገር፣ ወርደን ማዳመጥ መጀመር ካልቻለን ቅድም ሀብታሙ ማንሰባራቀ እያሌው እንዳሉት መርከቡ አለ፣ ወዴት እንደምትሄድ በትክክል ካልታወቀ አንድ ቀን አንዱ አለት ጋር ትጋጭ እና ጎረቤታችን ሶማሊያ የሆነችውን አይተናል፣ ሊቢያን ያህል ሀገር የሆነችውን አይተናል፣ የመንን ያህል ሀገር የሆነችውን አይተናል፣ ሶሪያን ያህል ጥንታዊ ታሪካዊ ሀገር የሆነችን፣ ኢራቅና ብዙ ሀገሮችን አይተናል። እነዚህ ሀገሮች የገጠማቸው ወጣ ፈታ አንድ ቀን የገጠመለት መልሶ መስፋቱ ሊቸግር ስለሚችል እኔ ከስሜታዊነት ይሄ የኔ ብሔር የኔ ብሔረሰብ የኔ ጎሳ ከሚለው ከፍ ያለ ጎረቤታችን ሰላም ሳይሆን እኛ ሰላም ሆነ እንጂ ጎረቤታችን የተራበ ሰው እስካለ እኛ ጠግባል፣ ጎረቤታችን ውስጥ ችግር ኑሮ እኛ በሰላም ልንኖራል። ስለዚህ የግድ ከሌሎቹ ጋር አብረን መኖር የምንችልባት ኢትዮጵያ ለመፍጠር የፖለቲካ ሊቃን እሺ ባይሉ እንኳ ሌሎቻችን መፍትሄው ላይ አስተዋጽኦ ማድረግ መቻል አለብን። በቃ ምናልባት እቺ ድል ነገ አትገኝና የሚጸጽፈን እንዲህ ብናደርግ ኖሮ እንዲህ ባናደርግ ነገሌ እንዲህ ቢያደርግ ኖሮ የምንባባልበት ዘመን ከመምጣቱ በፊት የምንችለውን ሁሉንም አይነት መፍትሄ ቅድም እንደተባለው ያገሪቱ ትልቁ ኪሳራ ተቋማዊ ኪሳራ ውስጥ መግባት የሃይማኖት ተቋማዊ ኪሳራ ላይ ነው። መንግስት ተቋማዊ ኪሳራ ላይ ነው። ፓርቲዎቹ ተቋማዊ ኪሳራ ላይ ነው። ተቋሞቹም ራሳቸው ተቋማዊ ኪሳራ ላይ ነው። ማህበራዊ ተቋማት በሙሉ የሲቪክ ማህበራት ሁሉም የከሰረበት ጊዜ ነው። ብድግ ብሎ ሰው ብሎ ሊሰማ የሚችል አካል በአሁኑ ጊዜ የለም። ታላቁ ደራሲ ሀዲስ አለማየሁ እኮ እንደጻፉት በነሽካራሪ መሸሻና በተቋሞቻችን መካከል ለጦርነት ሲማዘዝ የዲማ ጊዮርጊስና የብቸና ጊዮርጊስ ካህናት መጥተው ታቦት አውጥተው እንዴት ጦርነቱ እንዳበረዱት እኮ ነግረውናል። አሁን እንደዚህ አይነት አካላት የሉም። ሰሚም የላቸውም። እነሱ የከሰሩበት ጊዜ ነው እና እንዲህ ባለ ኪሳራ ጊዜ እንደምንም ብሎ የሚነሳ የዚህ ጭንቃ ማለት የሚሆን አካላት ሁላችንን የሚመለከት ወይ ብቻ ነው የእሱ ቤት ሲቃጠል ቁጥሎ እሳት የሚሞቅ እሳት ሲቃጠል እሳት ነው መሞቅ ልንዝናና አንችልም ማናችንም ስለማለት
ሞኝ ብቻ ብለሃል ዲያቆን ዳንኤል። ይህችን እድል ለተሻለ ሁኔታ መጠቀም የሚለውን አጉልተን እናውጣ። አደገኛ ሁኔታ አንድም በግልጽ ስሙ እንደሚናገረው አደጋ ነው፣ ሁለትም የተሻለ የማድረግ እድልም አብሮ አቅፏልና ይሄን አጋጣሚ ይሄን ጊዜ በኋላ መልሶ እንደማይገኝ አድርጎ መመርመሩ የሁሉም ይመስለኛል። ሀብታሙ፣ የፖለቲካ ትርምሱ ውጥረቱ የፖለቲካ ብቻ አይደለም፣ ያልተመለሱ ጥያቄዎች አሉ። ቅድም የ26 ዓመታቱን ጉዞ ጠቃቅሰሃል። የሚታወቁ በይፋ የተነገሩ በተደጋጋሚ ህዝብ ያነሳቸው መልሱ ግን ኃይል ሆኖ የቀረበባቸው ጥያቄዎች ብዙ ናቸው። ቅድም ዲያቆን ዳንኤል እንደገለጸው ሁሉንም በአንዴና ሁሉንም ደግሞ በአንድ መልስ አይቻልምና እስኪ የትኞቹን ማየት እንችላለን? ማንም ቁርጥ ያለ መልስ እንደሌለው ይታወቃል። ለመፍትሄው ግን ለመፍትሄ የሚያቀርቡ መንገዶችን ለማየት ምን ይታያል? ከመነጋገር ጀምሮ።
መልካም አሉላ። እኔ እንግዲህ የሚሰማኝ አንድ ሀገር በጣም እንደዚህ ያለ የተወሳሰበ ችግር ሲያጋጥመው ኢትዮጵያ የመጀመሪያ አይደለችም። ራሷ ኢትዮጵያ በውጣ ውረድ ውስጥ ለረጅም ዘመናት በእንዲህ መሰል ሁኔታዎች ውስጥ አልፋለች። ግን ይሄ የከፋ የሚያደርገው አንድ የሚያደርገን የሚያስተሳስረንን ነገር በሙሉ አስቀድሞ የሸረሸረ ስርዓት መሆኑ ነው። የችግሩን ከፍታ የችግሩን መወሳሰብ እንዲሁ በቀላሉ ሊፈታ ወደማይችል ደረጃ እያደረሰው የሄደው። እንግዲህ የአንድ ሀገር ህዝብ በጎውንም መጥፎውንም አብሮ ያሳልፋል። በመገንባቱም ማፍረሱም ሂደት ከፍና ዝቅታ ውስጥ በረጅም ጊዜ ያልፋል። ሰው የጎደለውን ለመሙላት ያለውን አፍርሶ አይደለም መጀመሪያ ያለበት እና እኔ ስህተቱ ከዛ ነው የሚጀምረው። ጎሎናል ያለው ነጻነት፣ ጎሎናል ያለው እኩልነት፣ ጎሎናል ያለው ዴሞክራሲ፣ ጎሎናል ያለው ከድህነት የመውጣት ፍላጎት ሊፈታ የሚችልበት መንገድ ኢትዮጵያ የተገነባችበትን በጋራ ስንኖር በጎውንም መጥፎንም እየተካፈልን የመጣንበትን መሰረት በማፍረስ አይደለም፣ ከዚያ በመገለል አልነበረም። ስርዓትን ለማስቀጠል ጨቋኝ ብሔርና ተጨቋኝ ብሔረሰብ ስለህ በማምጣት እና ትውልዱ ኢትዮጵያ የምትባል ሀገር የኔ አይደለችም እንዲል በማድረግ አልነበረም። ስለዚህ ከመሰረቱ ሲነሳ የተሰራ ስህተት ነበረ። ይሄን ለማረምና ሊመጣ ከሚችለው ከባድ አደጋ ለማዳን የሚችለው ደግሞ ተራ ሞር ፕራክቲካል ወደ ሆነው የበለጠ ወደ መሬት ስንወርድ ሊገንጥ ወደሚችለው ነገር መሲሁን በተጨባጭ ሊያመጣ ወደሚችለው ነገር ስንሄድ በሌሎች ሀገሮች የሲቪል ተቋማት፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች ሀገር ወደ ችግሩ ስለገባች ጊዜ ምሁራንም በሙሉ በመንግስቱ ላይ ወይም በፖለቲካ ኃይሎች ላይ በመንግስቱም በመንግስቱ ተቋሚዎችም አካላት ላይ ተጽዕኖ አሳድረው ሀገር ወደ መረጋጋት እንድትመጣ የማድረግ እድል ነበራቸው። እኛ ይህንን ማጣታችን ነው ችግራችንን ያከፋው። የሃይማኖት ተቋማቱም የሲቪል ተቋማቱም የጸጥታና የፍትህ አካላቱም የሲቪል ሰርቪሱም ሁሉም ነገር በአንድ የስርዓቱ ሰዎች መያዛቸውና ለፖለቲካ አገልግሎት የዋሉ በመሆናቸው ተሰሚነታቸውን አጡ። በህዝብ ዘንድ መፍትሄ አምጪ መሆናቸውን አጡ። ስለዚህ ችግሩ የበለጠ ከፍቷል። ከዚህ ችግር አይወጣም ማለት ግን አይቻልም። እንደው ኢትዮጵያ ተስፋ የሌላት የመጨረሻው ምዕራፍ ላይ ያለችና የፈረሰች ሀገር አድርጎ ማሰብም ተገቢ አይደለም። ያ አይመጣም ማለት የሚልና ጭፍን ብሎ ደግሞ ኢትዮጵያማ አትፈርስም የሚል ዝም ብሎ መፈክር ማሰማት ደግሞ አይቻልም። ዙሪያውን ያሉ ፒላሮች ተነቅለው ሲያልቁ ቤት ምንድነው እንዴት ሊቆም ይችላል የሚለውን ማሰብ ያስፈልጋል። ሌላው ነገር የእውነት በአንድ ህንጻ ላይ ለምሳሌ ነው ማለት አንድ ባለ 10 ፎቅ ህንጻ ከስር እሳት የነደደበት እንደሆነ 10ኛ ፎቅ ላይ 6ኛ ፎቅ ላይ ያለው እየተደራጀ ራሱን ለማዳን መሞከር ቅድም ዳንኤል እንዳለው የሞኝነታችን መጠን መጨመር ነው የሚያሳየው። ህንጻው ስር እሳት ከነደደ ሁላችንም ተባብረን ከስር የሚነደውን እሳት እስካላጠፋን ድረስ በየፍሎራችን በእያለንበት ህንጻ ላይ ራሳችንንና ያለንበትን ፍሎር እንጠብቃለን ልንል አንችልም። ጉዳዩ ኢትዮጵያ እንደ ሀገር የሚመለከታት ናት። እና በሁለቱም አቅጣጫ በሰሜንም በደቡብም ስለዚህ እነዚህ ችግሮች ይመጣሉ። ማንም ሰው መርጦ ካንድ ብሔረሰብ የተወለደ የለም። የብሔረሰብ ፖለቲካ አደገኛነት እዚህ ላይ ነው የሚመጣው። እና አሁን የብሔር ጥላቻው ከፍ ወዳለ ደረጃ በመሄዱ የተነሳ እንደው የልማት የሚባሉ ተቋማት እንኳን ሳይቀሩ በብሔር ተሰይመው አንድናደርገንን በሙሉ አደጋ ላይ እየጣልን መምጣታችን ምደጋግመው አሁንም ለመፍትሄው ሞር ፕራክቲካል ምን ሆነው ወደዛ ብንሄድ ነው። አማራጭም እውነት ለመናገር የፖለቲካ ኤሊቱ እንዲቢል ሌላው አካል ተነስቶ አገሩን ማዳን አለበት፣ አገሩን መታደግ አለበት። እውነት ነው፣ ልክ ነው። ግን ያንን ኃይል እንዴት እናምጣው ስል በሁለት መንገድ ነው እንግዲህ በአለም ላይ ባለው ተጨባጭ ሁኔታ። አንደኛው በመንግስቱ ስልጣን ላይ ያለው አካል ወይም የመንግስትን መዋቅር እየመራ ያለው አካል አገሪቱ ያለችበትን ችግር ተረድቶ ብሔራዊ መግባባት የሚቻልበትን ሁኔታ ማመቻቸትና ከበለጠው ጥፋት አገርን ለመታደግ መወሰን በመጨረሻው ሰዓትም ቢሆን አገርን ከዚህ ጥፋት ይታደጋለው የሚል ውሳኔ ሳይመሽና እችን እድል ሳናጣት በመንግስቱ በኩል ያለው አካል ለብሔራዊ መግባባትና መነጋገር በር ቢሰጣ ሁሉንም በኃይል እየፈታው አሁንም ገምግሜ የበላይነቴን እያስቀጠልኩ ሌላውን እየፈረጅኩ ቀጥላለሁ የሚለው አካሄድ የማያዋጣ የማያስገድ መሆንና ተደጋጋሚ ስህተት የደርግም ስህተት ያንሆይም ስህተት ተመልሶ እስከ መጨረሻው ሰዓት ድረስ ስርዓቱ ፈርሶ እውነት ደበላዲንሳ ገብቶ ደብዳቤውን እስኪያነብ ድረስ ነው ጃንሆይ የቆዩት። መንግስቱ ኃይለማርያም በተመሳሳይ ሁኔታ ተላዲንጋይ ደርሰዋል። ተዋጊዎች ወይም በደርጉ ማነጋገር ለመገንጠል የመጡ ወንበዴዎች ተላዲንጋይ ደርሰዋል። ነገር ግን ይልና እዚህ ደርሰዋል ተብሎ ሲነገረው ተላዲንጋይ ምንድነው? ድንጋይ ነው? ተራራ ነው? ምንድነው? እያለ ነበር የነበረውና እዛው ቤተ መንግስት ደርሰው እስኪያንኳኩ ድረስ የመስማት ፍላጎት ያለ መኖር ያ ጊዜ እንደው በእውነት ያንን ያስተሳሰረንን ኢትዮጵያዊነት ሙሉ በሙሉ እንዲህ ያልተሸረሸረበት በመሆኑ ኢትዮጵያዊ ጨዋነት ይዞትም ወታደራዊ ስነ ምግባር የነበረ በመሆኑም በአጠቃላይ መሳሪያው እየፈጠ በምትኩ ልብስና ውሃ እየለመነ የሄደበት ሁኔታ በመኖሩ ሰራዊቱ ጥቂቱን መታደግ ችሏል። ኤሊቶቹም በተወሰነ ደረጃም ቢሆን ጥንቃቄ አድርገዋል። በአንጻራዊነት የተሻለ ነው ሽግግሩ፣ በጣም የከፋውን ጉዳት አላደረሰም። አሁን ግን ወደ ከፋው ሁኔታ ነው የሚሄደው። ስለዚህ የመንግስቱ ስራ ብሔራዊ መግባባት ከጠራ ለመወያየት እድል ከሰጠ ፈጠን ብሎ መነጋገር ከተቻለ ችግሩን በተሻለ ሁኔታ የመፍታት እድል ይኖራል። የመንግስቱ ስርዓት ይህንን ካላደረገ ከመንግስቱ ስርዓት ውጪ ያሉ የሃይማኖት ተቋማት ከዚህ በኋላ በፖለቲካ ጉዳዮች ላይ ተጠምደን የሲቪል ተቋማትም ምሁራንም በማንኛውም የብሔርተኝነትና የፖለቲካ ወገንተኝነት ጉዳይ ተጠምደን አገር ራያችን ላይ አትፈርሱም ብለው የመወያያ እድል መፍጠርና ተጽዕኖ ማድረግ ይኖርባቸዋል። ይሄ ሳይሆን ከቀረና ግንባሬን እንዳለው ይሄንን እድል የምናጣበት ሁኔታ ከመጣ ኃይሊ በቂንኝነት መንፈስ አንዱ ሌላውን የሚያጠፋበት በየሚናው ስሎ ከተነሳ የሚመጣ ነገር የለ። ድንገትም ሊፈርስ ይችላል፣ በራሱ ሊፈርስ ይችላል፣ የህዝብ ማዕበል ሊያፈርሰው ይችላል። ጭቆናው እየበዛ ሄደ ቁጥር ግን ቀጥሎ የሚመጣው ነገር ምንድን ነው የሚለው አሳሳቢ ስለሆነ ህዝቡና ምሁራኑ ሌሎቹም አካላት ኃላፊነት ወስደው በተግባር ወደ ውይይት የሚኬድበት መፍትሄው በእልቂት እንዳይሆን በመጠፋፋት እንዳይሆን የምናደርግበት እድል ቢመጣ ተገቢና ትክክልም ነው የሚል ነው በኔ በኩል ያለኝ።
መልካም። በርከት ያሉ ነገሮችን ፈንጥቃችኋል። በዚህ ሰዓት ፕሮግራማችን የሚከታተሉ ደግሜ ያስታውሳለሁ፣ የአገር ጉዳይ የዚህ ውይይታችን መነሻም መድረሻም በዚህ አሳሳቢ ጊዜ የመነጋገርን አስፈላጊነት አጽንኦት ለመስጠት ነው። በሩቅ ብቻ ሳይሆን በቤተሰብ አባላት፣ በጎረቤቶች፣ በጓደኞች መካከል በቅንነትና በአስተዋይነት ውይይቶች እንዲበረታቱ ለማድረግ ነው። ኃይል ላይ ያሉትን ይመለከታል። ቀደም ብላችሁ የገለጻችኋቸው ሐሳቦች ታች ያለውንም ዜጋ እኩል ይመለከታል። የዕለት ተዕለት ሁኔታዎችን አጣጥመን ተመልሰን እንድንመጣ መልሼ እንደማገኛችሁ ልጋብዝ። ለአሁኑ ግን ተወያያችሁባቸውን ጭብጦች እናጋራለን። ሀብታሙ አያሌው፣ ዳንኤል ክብረት ከግለሰቦች ፍላጎት ከቡድን ፍላጎት ውጪ ለሀገር ይልቁንም ለሕዝብ ይበጃሉ የምትሏቸውን ሀሳቦች በነጻ ለማካፈል ሁልጊዜም ፈቃደኛ ሆናችሁ በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።